ati bula amma saganta fana maratu tifufa. The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰማያዊ ፓርቲ የውስጥ ችግር ገጥሞታል።
ክሱ ይመጣልን ታሳስ 14 ብለሽ 8 ነው። ከዛ ጊዜ ጀምሮ ክሱን የማየት ሂደት አድርገናል።
የሰማያዊ ፓርቲ የብሔራዊ ስነ ምግባር ኮሚቴ ሰብሳቢ ወይዘሮ ሀና ዋለሊናቸው በእለቱ አብይርስ ዝርዝሩን ይዘናል።
ለምሽቱ ካሉን አርስተ ዜናዎች ውስጥ የኦሮሚያን ክልል ጨምሮ በተለያዩ የኢትዮጵያ አካባቢዎች ዋትስአፕን የመሳሰሉ የኢንተርኔት የጽሑፍ መልእክት መላላኪያዎች መስራት ካቆሙ ከአንድ ወር በላይ ሆኗል ሲሉ የአገር ውስጥ ተጠቃሚዎች መናገራቸውን ብሉምበርግ ዘግቧል የሚለው አንዱ ነው። የናይጄሪያው ጥንፈኛ ቡድን ቦኮ ሃራም ቦምብ እንዲያፈነዱ የሚጠቀምባቸው ህፃናት ቁጥር በከፍተኛ ደረጃ መጨመሩ አሳሳቢ ሆኗል ይላል ዩኒሴፍ። ሌሎችም ዜናዎች አሉን።
ሁለት ኤርትራውያን ጋዜጠኞች ላለፉት 9 ዓመታት በኢትዮጵያ ተይዘው እንደሚገኙና እስካሁንም ክስ እንዳልተመሰረተባቸው ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂዩማን ራይትስ ዋች አስታወቀ። የዚህንም ዝርዝር ይዘናል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሚያዝያ 4 2008 ዓ.ም ስርጭታችን ጋር አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። አቀናባሪያችን ንጉሱ ታምሬ ነው። የስርጭት መሐንዲሱ ደግሞ አሉላ
ጆጌል ነው።
እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። በቅርብ ጊዜያት የብዙ ሰዎች ሕይወት የጠፋባቸው የተቃውሞ እንቅስቃሴዎች ሲካሄዱ የቆየበትን የኦሮሚያን ክልል ጨምሮ በተለያዩ የኢትዮጵያ አካባቢዎች ዋትስአፕን የመሳሰሉ የኢንተርኔት የስልክ የጽሑፍ መልእክት መላላኪያዎች መስራት ካቆሙ ከአንድ ወር በላይ መሆኑን ብሉምበርግ የአገር ውስጥ ተጠቃሚዎችን ጠቅሶ ዘገበ። ስማርትፎን ስልኮች ያሏቸው ሰዎች በመንግስቱ ኢትዮ ቴሌኮም መገናኛ የፌስቡክም ሆነ የትዊተር መልእክት አገልግሎት ማግኘት አለመቻላቸውን ወሊሶ ከተማ የዩኒቨርሲቲ መምህር የሆኑ ስዩም ተሾመ የተባሉ መናገራቸውን ብሉምበርግ ጠቅሷል። የትዊተር ኩባንያ ቃል አቀባይ ትናንት ሰኞ ብሉምበርግ በኢሜይል ጠይቆ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ከሁለት ዓመታት በፊት ዋትስአፕን የገዛው የፌስቡክ ኩባንያ እስካሁን ምላሽ አለመስጠቱን ዘገባው አክሏል። ኢትዮጵያ ውስጥ በኦሮሞ ብሔረሰብ አባላት ሲካሄድ በቆየው የተቃውሞ እንቅስቃሴ ላይ የመንግስት የጸጥታ ኃይሎች ውስጥ በወሰዱት የጥቃት እርምጃ ቢያንስ 266 ሰዎችን ገድለዋል ሲል ጽህፈት ቤቱ ኬንያ የሚገኘው የኢትዮጵያ ሰብአዊ መብቶች ፕሮጀክት ባለፈው መጋቢት ያወጣውን ሪፖርት ብሉምበርግ ጠቅሶ የኢትዮጵያ መንግስት በበኩሉ የጸጥታ አባላትን ጨምሮ ብዛት ያላቸው ሰዎች ሞተዋል ማለቱን አክሏል። በዩናይትድ ስቴትስ ያሉ ጃዋር መሐመድ የተባሉ የማህበራዊ መገናኛ አክቲቪስት ስለ ኦሮሚያ የተቃውሞ እንቅስቃሴዎች ከ500,000 ለሚበልጡ የፌስቡክ ተከታዮቻቸው መረጃና ቪዲዮ ሲያሰራጩ መቆየታቸውን ዘገባው አያይዞ አውስቷል። አገልግሎት መከልከል የመንግስታችን ፖሊሲ አይደለም ያሉት የኢትዮጵያ መንግስት ቃል አቀባይ ጌታቸው ረዳ የኮኔክሽን ወይም የመገናኛ መስመር መቆራረጥ ሊሆን ይችላል ማለታቸውን ዘገባው ጠቅሷል። የችግሩ ምክንያት ገና አልደረስንበትም እንዳሉ ነው ያወሳው። ቢሮው ኒውዮርክ የሆነው ሂዩማን ራይትስ ዋች የአፍሪካ ክፍል ምክትል ዲሬክተር ሌስሊ ሌፍኮ የመናገር ነጻነትን መገደብ፣ የመረጃ አገልግሎትን መከልከል በኢትዮጵያ መንግስት ባለስልጣናት የተለመደ አድራጎት ነው። ስለ ኦሮሞዎች የተቃውሞ እንቅስቃሴ ዜናና መረጃ እንዳይወጣ የማህበራዊ መገናኛውን መስመር ቢቆርጡት የሚጠበቅ ተግባር ነው ማለታቸውን ብሉምበርግ በዘገባው ጠቅሷል። ኢትዮ ቴሌኮም የነጻ የስልክ ጽሁፍ መልእክትን ጨምሮ ለቫይበር፣ ዋትሳፕ፣ ዊቻ እና የመሳሰሉ አፕሊኬሽኖች ተጨማሪ ክፍያ የሚያስከፍል አስፈላጊ ሆኖ ከተገኘ ደግሞ እነዚህን አፕሊኬሽኖች የሚዘጋ ወይም ብሎክ የሚያደርግ አዲስ ቴክኖሎጂ ሀገር ውስጥ ማስገባቱን ባለፈው ሳምንት የኢትዮ ቴሌኮም ዋና ስራ አስፈጻሚ አቶ አንዷለም አድማሴን ባነጋገርንበት ወቅት ማስታወቃቸው የሚታወስ ነው።
የናይጄሪያው ጽንፈኛ ቡድን የቦኮ ሀራም ተዋጊዎች አጥፍቶ ጠፊ ቦምብ እንዲያፈነዱ የሚጠቀሙባቸው ልጆች ቁጥር በከፍተኛ ደረጃ መጨመሩን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስገነዘበ። ዩኒሴፍ ዛሬ ባወጣው ሪፖርት ባለፈው እንደ አውሮፓውያን የዘመን አቆጣጠር 2015 ዓ.ም. ብቻ 44 ልጆች በቦኮ ሀራም አጥፍቶ ጠፊ ቦምብ ጥቃት መሳተፋቸውን ገልጦ ይህም ከዚያ በቀደመው አመት ከተሳተፉት 4 ልጆች ጋር ሲነጻጸር በ10 እጥፍ ያደገ መሆኑን አመልክቷል። ባለፉት 2 ዓመታት ከተፈጸሙት የቦኮ ሀራም የአጥፍቶ ጠፊ ጥቃቶች ከአምስቱ አንዱ ልጅ መሆኑን የጠቀሰው ሪፖርት ከልጆቹ መካከል ደግሞ 75% ልጃገረዶች መሆናቸውን አክሎ አመልክቷል። ሽብርተኛው ቡድን ልጆችን በአሸባሪነት ወደማይጠረጠሩባቸው ህዝብ የበዛባቸው ገበያዎችና የቤተ እምነቶች፣ መስጊዶች የመሳሰሉ አካባቢዎች ሲልካቸው አንዳንዶቹ ቦምብ እንዳስያዟቸው እንኳን ባላወቁበት መሆኑን ሪፖርቱ አስታውቋል። ዩኒሴፍ ሪፖርቱን ያወጣው ቦኮ ሀራም ከሰሜን ናይጄሪያዋ ቺቦክ ከተማ 276 ልጃገረዶችን የጠለፈበትን 2ኛ ዓመት ምክንያት በማድረግ ሲሆን ከመካከላቸው 219ኙ አሁንም ያሉበት አልታወቅም።
ቡሩንዲ ውስጥ ትናንት ሰኞ ማታ ታጣቂዎች ገበያ ውስጥ ተኩስ ከፍተው ቢያንስ 5 ሰዎች ገደሉ፣ ሌሎች 6 ሰዎችን ደግሞ አቁስለዋል ይላሉ የሀገሪቱ ባለስልጣናት። የምስራቋ ጊሱሩ ከተማ ነዋሪዎች ሲናገሩ 7 ወንጀለኞች ያሏቸው ገበያው ውስጥ እየሮጡ ከተኮሱ በኋላ አምልጠዋል ነው ያሉት። 5 ሰዎች መታሰራቸውን ለቪኦኤ የገለጹት የሪዩጉ ክፍለ ሀገር ባለስልጣን ሌሎች ተጠርጣሪዎች ደግሞ በታንዛኒያ አቅጣጫ ሸሽተው አምልጠዋል ማለታቸው ተጠቅሷል። በደቡባ ሙሳጋ ከተማ ትናንት ማታ ተኩስ መሰማቱ የተገለጸ ሲሆን ለጥያቄ የታሰሩ ሰዎች እንዳሉ ተጠቁሟል። ማንነታቸው ያልታወቀው አጥቂዎች ታንዛኒያ ውስጥ ከሚገኙ በአንድ የቀድሞ ፕሬዝደንታዊ ቃል አቀባይ የሚመሩ ስደተኞች ጋር ግንኙነት ያላቸው ታጣቂዎች ናቸው ተብሎ እንደሚጠረጠር ተሰምቷል። ቃል አቀባዩ ፕሬዝደንት ፒየር ንኩሩንዚዛ ለ3ኛ የስልጣን ዘመን ባይወዳደሩ ይሻላል ብለው በማማከራቸው ባለፈው ዓመት ከስራ የተባረሩት ናቸው።
በሱዳን የዳርፉር ግዛት የዳርፉርን 5 ክፍላተ ሀገሮች በአንድ አስተዳደር ስራ አዋቅሮ ለማዋሃድ የታቀደ አነታራኪ ህዝበ ውሳኔ በያዝነው ሳምንት ውስጥ እየተካሄደ ነው። እንደ አውሮፓውያን ህዝብን አቆጣጠር በ2013 ዓ.ም. አንስቶ የተካሄደ ያለውን ውጊያ የሸሹ ብዙ ሺህ ዜጎች ድምፅ መስጠት ያለመቻላቸው ደግሞ በህዝበ ውሳኔው ተአማኒነት ላይ ብዙ ጥያቄዎችን ያስነሳል ተብሏል። ከናይሮቢ የጂል ክሬግ አጭር ዘገባ ሰለሞን ክፍሌ ይዞ ቀርበዋል።
የሱዳን መንግሥት የዳርፉርን ግዛት በ5 ክፍላተ ሀገር ከፋፍሎ ያዋቀረው እንደ አውሮፓውያን ዘመን አቆጣጠር በ1994 እና 2012 ዓ ም 2 ጊዜ ነው። አሁን ካርቱም የምትደግፈውም ይህንኑ የቆየውን አወቃቀር ነው። የውህደቱ ደጋፊዎች የሚሉት ዳርፉር የ2003ቱን ግጭቶች የጫረውን ቁልፍ ምክንያት ለማስወገድ ይበልጥ ሥልጣንና ተደማጭነት ያጎናጽፋታል ነው። የሽምቅ ተዋጊዎቹም ለረጅም ጊዜ ሲያስረዱ የቆዩት ዳርፉር ከኢኮኖሚም ሆነ ከፖለቲካ ተሳትፎ እንድትገለል ተደርጋለች፣ የጸጥታ ጥበቃ ሁኔታውም የዕለት ተዕለት ስጋት ሆኖባት ቆይቷል የሚል ነው። አሁንም ታዲያ እየተካሄደ ባለው ሕዝበ ውሳኔ ብዛት ያላቸው የዳርፉር ነዋሪዎች ድምፅ እንደማይሰጡ ይናገራሉ። በሰሜን ዳርፉር ግዛት የዋና ከተማዋ አልፋሽር ነዋሪ አንዱ ናቸው።
ሰው ድምፅ ለመስጠት ፍላጎት ያለ ሆኖ አይታየኝም። አብላጫው የዳርፉር ሕዝብ ሬፈረንደሙን የተቃወመ መስሎ ይታያል።
መንግሥት በበኩሉ በዳርፉር የሚኖሩ የሀገር ውስጥ ተፈናቃዮች መምረጥ ይችላሉ፣ ሆኖም ከግዛቱ ሸሽተው የሄዱ ወይም ሀገር ጥለው የወጡ ግን ድምፅ መስጠት አይችሉም ብሏል። በመንግሥቱ መግለጫ መሠረት 3 ሚሊዮን ተኩል ሕዝብ በሕዝበ ውሳኔው ድምፅ ለመስጠት ተመዝግቧል። ተንታኞች ግን አሃዙን አይቀበሉም። ከዚህ ቀደም በመንግሥትና በተባበሩት መንግሥታት ድርጅት ስለ አገር ውስጥ ተፈናቃዮች የተሰጡ ቁጥሮች አልተጣጣሙም ሲሉም ያስረዳሉ። ዩናይትድ ስቴትስም በተፈናቃይ ካምፖች የተካሄዱ የመራጭ ምዝገባዎች በቂ ባለመሆናቸው ሕዝበ ውሳኔው ታማኝ አይሆንም፣ የዳርፉርን የሰላም ንግግር ሂደትም ይጎዳል ብላለች።
በሶሪያ ሰላም ጉዳይ ከነገ ረቡዕ ጀምሮ አዲስ የውይይት ዙር ጄኔቫ ላይ ለመጀመር ዝግጅት እየተደረገ ባለበት ሁኔታ ሀገሪቱ ውስጥ ያለው ሁከት እየበረታ መጥቷል። የመንግስቱ ኃይሎችና አጋሮቻቸው አሌፖ ላይ ከተቃዋሚዎች ጋር እየተታኮሱ ሲሆን፣ ሆምስ ክፍለ ሀገር ውስጥ ደግሞ በአማጽያኑ በተያዙ አካባቢዎች የሶሪያ የአየር ድብደባ ቀጥሏል። ዝላቲካ ሆክ ያጠናቀረችው ዘገባ ነው። ሶሎሞን አባተ ያቀርበዋል።
በሩሲያ አየር ኃይል የደጀን ድጋፍ እያገኙ ያሉት የሶሪያ ወታደሮች በአማጽያኑ የተያዘችውን አሌፖን ከበዋል። የካቲት 19 የዛሬ ወር ተኩል አካባቢ መሆኑ ነው። ተደርሶበት የነበረው ተኩስ የማቆም ውል ፈርሷል። ሁለቱም ወገኖች በብርቱ ተኩስ እየተተጋተጉ ነው። ለፊርማው መረገጥ ሁለቱም የሚወነጅሉት ሌላኛውን ወገን ነው። ዩናይትድ ስቴትስ ለሁለቱም ተፋላሚ ወገኖች ያላት ግብዣ፣ እባካችሁ ይህንን ትንቅንቃችሁን አቁማችሁ ሁለታችሁም የበለጠ ስጋት በሆነው ሽብር ፈጠራንና የሽብር ቡድኖችን በመዋጋት ላይ አተኩሩ የሚል ነው።
Secretary Kerry, in fact, expressed this concern to Foreign Minister Lavrov and also discussed how
የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ለሩሲያው አቻቸው ሰርጌይ ላቭሮቭ ይህንኑ ስጋታቸውን አሳውቀዋቸዋል። ወገኖቹ በጸብ እንዳይፈላለጉ ለማድረግና ይህንንም ለማጽናት መደረግ ባለባቸው ተጨማሪ ጥረቶች ላይ ተወያይተዋል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ማርክ ቶነር ናቸው። የሁለቱ ሚኒስትሮች ውይይቶች ያተኮሩት ተዋጊዎቹ ቡድኖች ያሉባቸውን አካባቢዎች ለይቶ ማወቅና ኃይሎቻቸውን ተኩስ የማቆሙ ስምምነት አካላት ባልሆኑት እስላማዊ መንግስት ቡድንና አልኑስራ ግንባር ላይ ማስተባበር በሚቻልባቸው መላዎች ላይ መሆኑን ገልጸዋል። ነገ ይጀምራል ተብሎ እየተጠበቀ ባለው የጄኔቫ የሰላም ድርድር ዝግጅት ላይ የተባበሩት መንግስታት የሶሪያ ልዩ ልዑክ ስቴፋን ደሚስቱራ ከጉዳዩ ባለድርሻዎች ጋር እየመከሩ መሆናቸው ታውቋል።
The Geneva talks next phase are crucially important because
የጄኔቫ ድርድሮች ቀጣይ ምዕራፍ እጅግ ቁልፍ ጠቃሚነት ያለው ነው። ምክንያቱም የምናተኩረው በፖለቲካ ሽግግር፣ በአስተዳደርና በሕገ መንግስታዊ መርሆች ላይ ነው።
ሶሪያ በሌላ በኩል ነገ የእንደራሴዎች ምርጫ ለማድረግ ተዘጋጅታለች።
የመኗ ደቡባዊ የወደብ ከተማ አደን ውስጥ ዛሬ አንድ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 4 ሰዎች መገደላቸው ተዘግቧል። በመንግስት ወገንተኞቹ ኃይሎችና በሁቲዎቹ አማጽያን መካከል የተጀመረው የተኩስ አቁም ውል ሁለተኛ ቀኑን በያዘበት በዛሬው ዕለት መሆኑ ነው። ይህ ጥቃት የደረሰው አልፎ አልፎ ተኩስ እንዳለን በተለያዩ አካባቢዎች ይሰማል። በመጨረሻም የዓለም የምጣኔ ሀብት እድገት ከመጠን ባለፈ ለረጅም ጊዜ ዝግ ብሎ ከርሟል። ይህ አሳዛኝ ሁኔታ ወደፊትም ሊባባስ ይችላል ሲል ዓለም አቀፉ የገንዘብ ድርጅት IMF አዲስ ያወጣው የዓለም ምጣኔ ሀብት ይዞታ ሪፖርት አስታወቀ። አድማጮች፣ ዜናው በዚሁ አበቃ። The Voice of
America. ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ።
ይሄ ነገር በትክክል እያሰቡት ያለው እየተመራመሩበት ያለው ጭንቀት በጣም ተጋኖ ያመጣባቸው ውጥረት ነው ወይንስ የሚለውን ነገር መፍትሄ ሊያገኙ የሚችሉት ከራሳቸው ቅርቦቻቸው ሰዎች ጋር ከተወያዩ በኋላ እንዲህ አይነት ሙያ ካለው ሰው ጋራ በደንብ ተወያይቶ ወደ መፍትሄው ሲመጡ ነው።
የተጋነነና ተጨባጭ ያልሆነ የይከታተሉኛል ስጋት የምሽቱ ሐኪሙን ይጠይቁ የባለሙያ ማብራሪያ የሚጠየቅበት ርዕስ ነው። ሙያዊ ትንታኔውን የሚሰጡን የአእምሮ ጤና አማካሪ ሐኪሙ ዶክተር መስፍን አራያ ናቸው። ለሙሉ ቃለ ምልልሱ በሁለተኛው አጋማሽ በሐኪሙን ይጠይቁ ጠብቋቸው። አድማጮች፣ አሁን ወደ ዕለቱ ቀዳሚው አብይ ርዕስ
ሊቀመንበሩ አቶ ይልቃል ጌትነትና አንድ ሌላ ከፍተኛ አመራር እንዲሰናበቱ የጠየቀው የሰማያዊ ፓርቲ የሥነ ሥርዓት ኮሚቴ ውሳኔ በፓርቲው የኦዲትና ቁጥጥር ኮሚሽን እየታየ ነው። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ለአሜሪካ ድምፅ እንዳስረዱት አቶ ይልቃል ከፍተኛ ቅሬታ፣ ሌላ አንድ የአመራር አባል ደግሞ አቤቱታ አቅርበዋል። የብሔራዊ የሥነ ምግባር ኮሚቴው ሰብሳቢ ወይዘሮ ሃና ዋለልኝ እንዳሉት በአቶ ይልቃልና በሌሎች አራት የአመራር አባላት ላይ የቀረበው ክስ የታየው በኮሚቴው መመሪያና በፓርቲው መተዳደሪያ መሰረት ነው። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል።
ካለፈው ታህሳስ ጀምሮ በሰማያዊ ፓርቲ ብሔራዊ የሥነ ሥርዓት ኮሚቴ ሲታይ የቆየው ክስ ሊቀመንበሩን ጨምሮ አምስት አመራሮችን ይመለከታል። ሊቀመንበሩ አቶ ይልቃል ጌትነት፣ የቀድሞው የፋይናንስ ኃላፊ አቶ ወሮታ ዋሴ፣ የቀድሞው ምክትል ሊቀመንበር አቶ ስለሺ ፈይሳ፣ የድርጅት ጉዳይ ኃላፊ የነበሩት አቶ ጌታነህ ባልቻ፣ እንደዚሁም የብሔራዊ ምክር ቤት ተጠባባቂ አባል ወይንሸት ሞላ ናቸው ክሱ የቀረበባቸው። የቀረበባቸው ክስም የፓርቲውን ገንዘብ ያላግባብ ከመጠቀም ጋር የተያያዘ እንደሆነ ተገልጿል። የዚህን ዝርዝር ከመናገር የተቆጠቡት የብሔራዊ የሥነ ምግባር ኮሚቴው ሊቀመንበር ወይዘሮ ሃና ዋለልኝ ክሱ ለወራት ሲታይ መቆየቱን ግን አብራርተዋል።
ክሱ የመጣልን ታህሳስ 14 2008 ነው። ከዛ ጊዜ ጀምሮ ክሱን የማየት ሂደት አድርገናል። ደንቡን፣ መመሪያውን እንዲሁም ደግሞ የምስክሮችንም ቃል በማዳመጥ በቪዲዮም በመቅረጽ ተከሳሽ ያቀረባቸው ምስክሮች ነበሩ አጋጣሚ እና የቀረቡትን ምስክሮች በመጥራት ከሳሹም እንዲገኝ በማድረግ በወቅቱ የከሳሽ ተወካይ አልተመቻቸውም፣ አልተገኙልንም ነበረ። ግን ተከሳሾች ባሉበት ምስክሮቻቸውን አዳምጠናል።
ከታህሳስ ውስጥ ነው የሆነው ሂደቱን ነው እየነገሩኝ ያለው። ከታህሳስ ጀምሮ የነበረው
ሂደት ነው። ያው ክሱን የማየት መልስ የመቀበል ክሱን ካየን በኋላ መልስ እንዲሰጠን የጥሪ ወረቀት ወይም ደግሞ መልስ መስጫ ወረቀት እናዘጋጃለን። በዛ መሰረት ደግሞ ተከሳሾች መልስ ይሰጣሉ።
ኮሚቴው ይህንን ሂደት በማጠናቀቅ በአምስቱም ተከሳሾች ላይ የጥፋተኝነት ብሎም የቅጣት ውሳኔ አስተላልፏል። በዚህም መሰረት ሊቀመንበሩ አቶ ይልቃል ጌትነትና የቀድሞው የፋይናንስ ኃላፊ አቶ ወሮታ ዋሴ ከፓርቲው እንዲሰናበቱ፣ የተቀሩት ተከሳሾች ደግሞ ከኃላፊነት ዝቅ እንዲደረጉና መብቶቻቸው ለጊዜው እንዲገደቡ ኮሚቴው ወስኗል። ሆኖም ውሳኔው ለፓርቲው ይፋ ከመደረጉ በፊት እነርሱ በማያውቁት ሁኔታ በማህበራዊ ድረገጾች መገለጹን ወይዘሮ ሃና አስረድተዋል። ይህ የሆነውም የክሱ ውሳኔ ሂደት ባላለቀበት ሁኔታ እንደሆነ አብራርተዋል።
የክሱ ውሳኔ ሂደት አላለቀ፣ የኦዲትና ምርመራ ኮሚሽኑ ይዞታል። ክስ ውሳኔ ላይ የጥፋት ውሳኔ የስነስርዓት ኮሚቴው ሲሰጥ ከስነስርዓት ኮሚቴው የበላይ የሆነ ኦዲትና ምርመራ ኮሚሽኑ ነው። በዚህ ላይ ለማለት የምፈልገው ኦዲትና ምርመራ ኮሚሽን የስነስርዓት ኮሚቴውን ያቋቁማል። በኦዲትና ምርመራ ኮሚሽኑ ነው የእኛ የተቋቋም ነው ማለት ነው። የብሔራዊ ስነስርዓት ኮሚቴው እና ከብሔራዊ ስነስርዓት ኮሚቴው በላይ ሆኖ የሚሰራው ኦዲትና ምርመራ ኮሚሽኑ ስለሆነ እኛ የሰጠናቸውን ውሳኔዎች በሙሉ የኦዲትና ምርመራ ኮሚሽኑ የሚመለከትበት አግባብ አለ በመተዳደሪያ ደንባችን አንቀጽ 49 መሰረት ማለት ነው። እና ምንድን ነው የስነስርዓት ኮሚቴ ወሰናቸው ውሳኔዎች እስከ 15 ቀን ምንም አይነት ጽኑ የመሆን እንትን የላቸውም፣ ወይም ደግሞ
ተግባራዊ ስለማይሆኑ
ከ15 ቀን በኋላ ተግባራዊ የሚሆኑበት ሁኔታ ወይም ደግሞ ተግባራዊ የማይሆኑበት ሙሉ ለሙሉም ተቀባይነት የማይኖራቸው ሁኔታ አለ። በጠቀስኩት አንቀጽ 498 መሰረት ኦዲትና ምርመራ ኮሚሽን ጉዳዩን መርምሮ ይግባኝ የሚል ተከሳሽ ካለ ወይም ደግሞ ቅሬታ የሚያቀርብ ተከሳሽ ካለ ጉዳዩን የመመርመር ከዛም የተወሰነውን ውሳኔ ማሻሻል ወይም ባለበት የማጽናት፣ የማጽደቅ ወይም ደግሞ የመሻር ሙሉ ስልጣን አለው ይላል።
በወይዘሮ ሃና ማብራሪያ የተጠቀሰው የሰማያዊ ፓርቲ የኦዲትና ምርመራ ኮሚሽን ውሳኔው ቢደርሰውም ገና የመጨረሻ ልባት አልሰጠም። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ለአሜሪካ ድምፅ እንዳሉት የሥነ ሥርዓት ኮሚቴው ውሳኔ ለጊዜው ታግዷል። ለዚህ ምክንያቱ ደግሞ አንድ ተከሳሽ ቅሬታ፣ ሌላው ደግሞ አቤቱታ በማቅረባቸው እንደዚሁም ቀድሞ በመገናኛ ብዙሃን በመገለጹ እንደሆነ ጠቁመዋል። የፓርቲው ሊቀመንበር አቶ ይልቃል ጌትነት ያቀረቡት አቤቱታ በተለይ ጠንከር ያለ እንደሆነ አቶ አበራ ገልጸዋል።
ከሊቀመንበሩ የቀረበው ቅሬታ ትንሽ ከይግባኝ በላይ ነው ማለት ይቻላል። የሥነ ሥርዓት ኮሚቴው ደንብ እየተከተለ እየሰራ ስላልሆነ እንዲያውም መፍረስ እንዳለበትም የሚጠይቅ ነው እና ኦዲትና ምርመራ ኮሚሽኑም ኃላፊነቱን እነሱን በሚመለከት እነሱ የሚሰሩትን ስራ በሚመለከት ኃላፊነቱን አልተወጣም የሚል ይዘት ያለው አይነት ቅሬታ ነው ያቀረበው። ይግባኝ የጠየቀው አባል ግን ከዙ እንደገና ይታይልኝ በሚል ያቀረበ ነው።
እናም ቅሬታ የተነሳባቸው ነጥቦችና አካሄዶች በተሰጠው ውሳኔ ላይ ተጽዕኖ አድርገው እንደሆነ እየመረመርን ነው ብለዋል አቶ አበራ።
እነዚህ ተፈጠሩ የተባሉት ቅሬታዎች አሉ የተባሉት ቅሬታዎችና ግድፈቶች በውሳኔው ላይ ምን አይነት ተጽዕኖ ሊፈጥሩ ይችላሉ? ተጽዕኖ ይፈጥራሉ? ውሳኔ ሊያስለውጡ የሚችል ተጽዕኖ መፍጠር የሚችሉ ናቸው የሚለውን ጉዳይ እየመረመረው ነው እያየነው ስለሆነ ያን አይተን የሚጨርሻ ውሳኔ ሲሰጥ ያን ዝርዝር ሁኔታዎችንም ልንገልጽ እንችላለን።
እንግዲህ የእርስዎ የሚበሩት የኦዲትና ምርመራ ኮሚሽን የተወሰነውን ውሳኔ የማሻሻል ባለበት የማጽረግ ወይም የመሻር ሙሉ መብት አለው። ከነዚህ ውስጥ ወዴትኛው እያደላን ነው ይላሉ? ምናልባት አንዳንድ ምልክቶች ካሉ
አቶ ክድር። ይሄ በጣም አስቸጋሪ ጥያቄ ነው። ምክንያቱም ይሄንን በደንብ ጉዳዩን ማየት አለብን እና እዚህ ላይ ይሄን በሚመለከት እንዲህ ነው ልልህ አልችልም። እና ጉዳዩን ካየን በኋላ ዝርዝር መግለጫ ያኔ መስጠት ይሻላል።
እስቲ አሁን ቀነ ገደብ ወይ ደግሞ የጊዜ ሰሌዳ ያስቀምጡልኝ። መቼ ነው እናንተ አሁን እነዚህ የቀረበውን አቤቱታ እንደዚሁም የቀረበውን ቅሬታ አይታችሁ በዚህ ጉዳይ ላይ ውሳኔ የምትሰጡት ወይም የመጨረሻውን ውሳኔ የምታሳውቁት መቼ ነው?
በዚህ ቀን ማለት ያስቸግረኛል። ምክንያቱም ይሄ ጉዳይ ምን ያህል ውስብስብና አስቸጋሪ እንደሆነ ወደ ስራችን ስንገባ አይተነዋል። በዚህ ምክንያት በዚህ ቀን ማለት ባልችልም በአጭር ጊዜ ውስጥ ግን ውሳኔ እንደምሰጥ በእርግጠኝነት ልገልጽልህ እወዳለሁ።
አጭር ሲሉ ሳምንታት፣ ወራት፣ ቀናት?
በሳምንታት ውስጥ ሊሆን ይችላል። በሳምንታት ውስጥ እንደዚህ ሊሆን ይችላል። ሁለት ሳምንት ከወር ባልበለጠ ጊዜ ውስጥ ግን ውሳኔዎችን እንገልጻለን ብለን እንገምታለን። እስከዛ የሚደርስ አይመስለኝም።
ውሳኔው ከተላለፈባቸው ተከሳሾች አንዱ የሆኑትን የሰማያዊ ፓርቲ ሊቀመንበር የአቶ ይልቃል ጌትነትን አስተያየት ለጊዜው ማካተት አልተቻለም። በስልክ ለማግኘት ያደረግኩት ጥረት አልተሳካም፣ ቢሮቸውም አልነበሩም። የቀለም ቀንድ በተባለው ጋዜጣ ላይ የተጠቀሱት የሰማያዊ ፓርቲ ብሔራዊ የሥነ ምግባር ኮሚቴ ምክትል ሰብሳቢ ሻምበል ካሳሁን ተገኘ ግን የተሰጠውን ውሳኔ አምርረው ተችተዋል። ውሳኔው ሲተላለፍ በአጣዳፊ የቤተሰብ ጉዳይ ከአዲስ አበባ ውጭ እንደነበሩ የገለጹት ምክትል ሊቀመንበሩ በተለይ የሥነ ሥርዓት ኮሚቴው ሁለት አባላት ከየት እንደመጡ አላውቅም ብለዋል። የሥነ ሥርዓት ኮሚቴውን ያቋቋመው የኦዲትና ምርመራ ኮሚሽን ሰብሳቢ አቶ አበራ ገብሩ ግን በእነዚህ ሁለት አባላት ላይ የተሰጠው አስተያየት መሰረተ ቢስ መሆኑን ነው የሚናገሩት።
እነዚህ ሁለት ሰዎች የፓርቲው አባላት የነበሩ በነገራችን ላይ የፓርቲው ምክትል ሊቀመንበር በአንድ ጋዜጣ ላይ አላቃቸውም እንዳሉ የተገለጸበት ሁኔታ አለ። ግን የፓርቲው ምክትል ሊቀመንበር፣ የፓርቲው የውጭ ጉዳይ ኃላፊ እና ሌሎች የፓርቲው አባላት እነዚህ ሁለት ሰዎች ጨምረው ከአንድነት ነው የመጡት። እዛ አንድነት ይተዋወቃሉ። እዚህ ከመጡም በኋላ የጠቅላላ ጉባኤ ላይ አባል የነበሩ ናቸው። በ2007 የምርጫ ዘመቻ ላይ ንቁ ተሳታፊ የነበሩ ናቸው። እንዲያውም በአቶ ይድነቃቸው ከበደ በሚወዳደርበትና ዶክተር ዘላለም በሚወዳደርበት ላይ ታዛቢ የነበሩ ናቸው። በግል ንብረታቸው ሁሉ የምርጫ ዘመቻው ላይ አስተዋጽኦ ሲያደርጉ የነበሩ ናቸው። ግዴታቸውን እየተወጡ ያሉ ወራዊ መዋጫቸውን የሚከፍሉና ፎርም የሞሉ ናቸው።
የክሱ ሂደት ከማለቁ በፊት የአደባባይ ሚስጥር የሆነው መገናኛ ብዙሃንም የተቀባበሉት መረጃው ሊጠበቅ ባለመቻሉ እንደሆነ አቶ አበራ ገልጸዋል። ይህ አሳሳቢ ጉዳይ ደግሞ እርሳቸው በሚመሩት ኮሚሽን እንደሚመረመር አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድርን እናመሰግናለን። በቀጣዩ ዘገባ በምስራቅ ወለጋ መነሲቡ ወረዳ ውስጥ ትናንትናና ዛሬ በተማሪዎችና በመንግስት ኃይሎች መካከል ግጭት መፈጠሩን ነዋሪዎች ገልጸዋል። ከግጭቱም በኋላ ከ30 ሰው በላይ መታሰሩን ነው የተናገሩት። የከተማው ፖሊስ ምንም የተፈጠረ ነገር የለም ይላል። ዘገባውን ነው
በምስራቅ ወለጋ መነሲቡ ወረዳ መንዲ ከተማ ውስጥ ትናንትናና ዛሬ በተማሪዎችና በመንግስት ኃይሎች መካከል ግጭት መፈጠሩንና የመንዲ ከተማ 04 ትምህርት ቤት ተማሪዎች ሰልፍ ወጥተው የፌዴራል ፖሊስ ደርሶ በአስለቃሽ ጭስ እንደበተናቸው አንዳንድ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በዚህም ከ33 በላይ ተማሪዎች መታሰራቸውንም ተናግረዋል። አንድ የመንዲ ከተማ ነዋሪ ስለ ሁኔታው ሲናገር
የሚወሰደው እርምጃ መቼም ቢሆን ቆሞ አያውቅም። እነዚህ ልጆች ነገ ሊኖሩ እንደማይችሉ ተደርጎ የሚወሰድ እርምጃ ነው። ይደበድቧቸዋል፣ ደካማ ብልት ላይ ይመቷቸዋል። ተሸክመው ያሉትን መሳሪያ እላያቸው ላይ በመጣል የጠመንጃ ፈሙዝ አፍንጫና አፋቸው ላይ ይደግናሉ። የሚደርሰው ጉዳት ቀላል አይደለም።
ዛሬም በተመሳሳይ መልክ ይህ ተቃውሞ ቀጥሎ አብዲ ቦሪ የሚባል የአንደኛ ደረጃ ተማሪዎችና የመሰናዶ ተማሪዎች የተቃውሞ ድምጽ ሲያሰሙ እንደነበር ተናግረዋል። የፌዴራል ፖሊስ ወደ ትምህርት ቤቱ ቅጥር ግቢ ገብቶ ተማሪዎቹ እንዲያምፁ አድርጋችኋል ያላቸውን መምህራን በማንበርከክ ሲቀጣ እንደነበር እኚሁ ነው ነዋሪ ይናገራሉ። ትናንትናና ዛሬ በመንዲ ከተማ ውስጥ የተከሰከሰውን ግጭት በመንግስት በኩል ለማጣራት ወደ ከተማው የሰላምና ጸጥታ ቢሮ ኃላፊ አቶ መልካሙ ኦላና ደውለን ነበር። ትላንት ምንም የተፈጸመ ነገር የለም፣ ዛሬ ግን ትንሽ የተማሪ ጫጫታ እንጂ የተጋነነ ነገር አይደለም ሲሉ ተናግረዋል።
ከሌሳ ጀረም ረኮኑ እንጂሩ ከነራገሩ ናኖ መነበሩ ሳፍ ዲቦሪ ከንጂረም መነበሩ ሰፈኒ ኡንፋዲ አከጨራቴ ያው ጀለኝ ሰገሌ እየ ወይ ጠገስን ከንጀሩ አከጨራ ወል ገይረ ጀረም።
ትናንት የተፈጠረ ችግር አልነበረም፣ ዛሬ ግን አብዲቦሩ በሚባል የግል ትምህርት ቤት ውስጥ ተማሪዎች የጩኸት ድምፅ አሰሙ የሚል መልእክት ስብሰባ ላይ እንዳለን ደረሰን። ራሴ ሄጄ ነገሩን ሳጣራ የሰባተኛና የስምንተኛ ክፍል ተማሪዎች አጥር ጥሰው ወጡ የሚል ከትምህርት ቤቱ አስተማሪዎች መረጃ አገኘሁ። አሁን ባለው ሁኔታ የተማሪዎች መጮህ የተለመደ ነው።
የጸጥታው ቢሮ ኃላፊ ጨምረው እንደተናገሩት ወደ ቦታው መማምራት ነገሩን ካረጋጋም በኋላ ረጋ ብላችሁ ተማሩ ብለን መክረን ወደ ትምህርት ቤት ገበታቸው እንዲመለሱ አድርገናል በማለት የተማሪዎቹን መታሰርና የመምህራኑን መመታት አስተባብለዋል። የመንዲ ከተማም ፍጹም ሰላማዊ ናት ብለዋል።
ተከታዩ ዘገባ ወደ ሞያሌ ከተማ ይወስደናል። ባለፈው እሁድ በሞያሌ ከተማ የጣለው ከባድ ዝናብ በሰው ሕይወትና በንብረት ላይ ጉዳት አደረሰ። ዝናቡን ተከትሎ በአካባቢው በደረሰ ከባድ ጎርፍ መጥለቅለቅም የሶስት ሰዎች ሕይወት መጥፋቱን የአካባቢው የቀይ መስቀል ባልደረባ ለአሜሪካ ድምፅ ተናግረዋል። ሜጋ በምትባል አነስተኛ መንደር አካባቢ ድልድይ እንዲሰራለት ተገድቦ የነበረ ወንዝ ከመጠን በላይ ሞልቶ በንብረት ላይ ጉዳት ማድረሱን ጠቅሶ ገልሞ ዳዊት ተጨማሪውን ዘገባ ከናይሮቢ አድርሶናል።
በሞያሌ ከተማ ከባድ ዝናብ ዘንቦ በሰውና በንብረት ላይ ጉዳት አደረሰ። ከቅዳሜ ምሽት እስከ እሁድ ድረስ የዘነበው ዝናብ የሶስት ሰው ሕይወት ሲያጠፋ የአካባቢው አርብቶ አደሮች ንብረት ላይ መጠነኛ ጉዳት አድርሰዋል። ዝናቡን ተከትሎ ከተማዋን ያጥለቀለቀው ጎርፍ በኢትዮ ኬንያ ድንበር ላይ ያለውን ድልድይ በማፈራረሱ እስከ ዛሬ ጠዋት ድረስ መንገዱ ለተሽከርካሪዎች ክፍት አለመሆኑን የሞያሌ ከተማ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በከተማ ዙሪያ የሚኖሩ አርብቶ አደሮችም ጎርፉ ላሞቻቸውንና ፍየሎቻቸውን እንደወሰደባቸው ይናገራሉ። አቶ ሊባን ጎልቻ የሞያሌ አካባቢ ነዋሪ ናቸው።
ቦካንኩን ቦካ ጉዳሮቤ ሳዲ ሰገልካ አልከኒ አንስፓካሳጃ
ከባድ ዝናብ ነው የጣለው። ቅዳሜ ከምሽቱ 3 ሰዓት አካባቢ የጀመረ እስከ ቀኑ 6 ሰዓት ነው የዘነበው። አሁንም መንገዶች ተዘጋግተዋል። ከቦር ከዳቤል ወደ ኬንያ ሞያሌ የሚወስዱ መንገዶች ከአገልግሎት ውጭ ሆነዋል። በተጨማሪም የኬንያን ሞያሌንና የኢትዮጵያን ሞያሌ የሚያገናኘው መንገድም ድልድዩ በሞላ ወንዝ በወሰዱ አሁንም ሙሉ አገልግሎት እየሰጠ አይደለም። ዝናቡ ብዙ ነገር ነው ያጠፋው። ወደ 25 የሚሆኑ ፍየሎችና 4 ከብቶች በጎርፍ ተወስደዋል። ቤቶችንም አውድመዋል።
ዝናቡ በተለይ ከሞያሌ 100 ኪሎ ሜትር ልቀት ላይ የምትገኘውን ሜጋ የተባለች አነስተኛ መንደር ላይ መጠነኛ ጉዳት አድርሶባታል። አርብቶ አደር ዳደቻ ወራብ የሜጋ ነዋሪ ናቸው። በተለይ ከሜጋ ወደ ሞያሌ የሚወስደውን መንገድ ለመስራት ተገድቦ የነበረው ወንዝ ከመጠን በላይ ሞልቶ በንብረታችን ላይ ጉዳት አድርሰዋል ይላሉ።
ካምፓኒ እንዲ ሀጂ የሚዲ የነካፋዳ እንዲ ሜጋ ሞያሌ ጀንቶጀት ዝግጃ
ከሜጋ ሞያሌ የሚወስደውን መንገድ እየሰራ ያለው የህንዱ ጄምሲ ካምፓኒ የአካባቢውን ወንዝ ይፈስበት የነበረውን መንገድ በመዝጋቱ ወንዙ ወደ ኋላ ወደ እኛ ተመለሰ። በዚህ ምክንያትም ወደ 250 ቤቶች በተከሰተው የጎርፍ መጥለቅለቅ ተወስደውብናል።
በጣለው ከባድ ዝናብና በተከተለው ጎርፍ ህይወታቸው ያለፈው 3 ሰዎች የኢትዮጵያ ዜጎች መሆናቸውን ከኬንያ ቀይ መስቀል የተገኘ መረጃ ይጠቁማል። በጎርፉ ሳቢያም የውሃ ወለድ በሽታዎች እንዳይነሱ ቀይ መስቀል ነዋሪዎቹን እያስጠነቀቀ መሆኑ ተገልጿል። ከወራት በፊት በሞያሌ አካባቢ በተከሰከሰው የኮሌራ በሽታ 2 ሰዎች መሞታቸው የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ናይሮቢ።
የተባበሩት መንግስታት የህፃናት መርጃው ድርጅት ዩኒሴፍ የናይጄሪያው ጽንፈኛ የአማጽያን ቡድን ለአጥፍቶ ጠፊነት የሚጠቀምባቸው ልጆች ቁጥር እየጨመረ እንደሄደ ገልጿል። ቦኮ ሃራም ማለት ነው። ቡድኑ ለማጥቃት ተግባር ከሚጠቀምባቸው ልጆች 75 ከመቶዎቹ ሴቶች ልጆች እንደሆኑ ነው ዩኒሴፍ የጠቆመው። ሊሳ ሽላይን ከጄኒቫ ቺማ ንዋንኮ ደግሞ ከአቡጃ ናይጄሪያ የላኳቸውን ዘገባዎች አያይዛ አዳነች ፍስሐዬ ታቀርባለች።
ባለፈው ዓመት በናይጄሪያ በጎረቤት ሀገሮች ቻድ፣ ካሜሩንና ኒጀር በልጆች እንደተፈጸሙ የታወቁት የአጥፍቶ መጥፋት ጥቃቶች 44 መድረሳቸውን የሕፃናት መርጃ ድርጅት ገልጿል። ሆኖም ቁጥሩ ከዚህ ይበዛል የሚል እምነት እንዳለው ድርጅቱ ጨምሮ አስገንዝቧል። ድርጅቱ ዛሬ ባወጣው ዘገባ ባለፈው ዓመት በአጥፍቶ ማጥፋት ተግባር ውስጥ የተሳተፉት ልጆች ብዛት በ10 እጥፍ እንደጨመረ ገልጿል። አቻምና የአጥፍቶ መጥፋት ተግባር የፈጸሙት ልጆች 4 ነበሩ ይላል ድርጅቱ። የዩኒሴፍ የምዕራብና የማዕከላዊ አፍሪቃ ክልላዊ ስራ አስኪያጅ ማኑዌል ፎንቴን እነዚህ ልጆች በወንጀለኛነት ሳይሆን በሰለባነት ነው መታየት ያለባቸው ብለዋል።
In many cases they may be unaware that they've been carrying a bomb. In some cases they've been indoctrinated and they are too young.
ብዙውን ጊዜ ቦምብ እንደተጠመደባቸው ሁሉ ላውቁ ይችላሉ። በሌላ መልኩ ደግሞ ልጆች ስለሆኑ በተጽዕኖና በጫና አሳምነዋቸው የሚፈጽሙት ተግባር ስለሚያስከትለው ነገር በትክክል ላይገነዘቡ ይችላሉ። ይህ ሁሉ ታዲያ በልጆች ላይ ተፈጥሯዊ ያልሆነ የጥርጣሬ መንፈስ ያሳድራል።
ልጆችን በማታለል የግድያ ተግባር እንዲፈጽሙ ማስገደድ በናይጄሪያና በጎረቤት ሀገሮች በሚካሄዱት ጥቃቶች አስከፊው ገጽታ አንዱ ነው ይላሉ ፎንቴን።
I think what we're also very concerned about is we see increasing stigma towards the children who have been
በተጨማሪም በጣም የሚያሳስበን በተጠለፉት ልጆች ጽንፈኛው ቡድን በተጠቀመባቸው በአንዳንድ ሁኔታ ደግሞ በአማጽያኑ የወሲብ ጥቃት በተፈጸመባቸውና ከነሱ በወለዱ ሴቶች እንዲሁም በአሸባሪው ቡድን በተመለመሉና መጠቀሚያ በሆኑ ልጆች ያለው አመለካከት ነው። በአዶታዊ መልክ የመታያታቸው ጉዳይ እየጨመረ መሄዱን እያየን ነው።
ቦኮ ሐራም ለሁለት ዓመታት ከመጠጋ ጊዜ በፊት ከ200 በላይ የሚሆኑ ሴት ተማሪዎችን ቺፖክ ከሚገኙት ትምህርት ቤታቸው ከተለፈበት ጊዜ አንስቶ በናይጄሪያና በአጎራባች ሀገሮች ያለው የልጆች ሁኔታ እየተባባሰ እንደሄደ የሕፃናት መርጃው ድርጅት ተቆሟል። ከዛን ጊዜ አንስቶ ሌሎች 2000 የሚሆኑ ልጆች ከናይጄሪያ፣ ከኒጀር፣ ከቻድና ከካሜሩን በቦኮ ሐራም እንደተጠለፉ ድርጅቱ አክሏል። ከቦኮ ሐራም እገታ ነጻ የወጡት ሴቶች እንደሚሉት አማጽያኑ ለወሲብ ባርነት እንደሚጠቀሙባቸውና በወታደራዊ እንቅስቃሴዎች እንዲረዱ እንደሚያስገድዷቸው ገልጸዋል። የናይጄሪያና የክልላዊ ወታደራዊ ኃይሎች ተባብረው ካለፈው ዓመት ወዲህ ቦኮ ሐራምን ከከተሞችና ከመንደሮች እየነቀሉ በመሆናቸው አማጽያኑ መጥቶ ወደ ማምለጥ ስትራቴጂ እንደተመለሱ ታውቋል። ልጆች የሚሳተፉበት የአጥፍቶ ማጥፋት ተግባር እየተዘወተረ በመሆኑ ልጆች ለደህንነት አደጋ ተደርገው እየታዩ መሆናቸውን የዩኒሴፍ የምዕራብና የማዕከላዊ አፍሪቃ ክልላዊ ስራ አስኪያጅ ማኑዌል ፎንቴን ገልጸዋል። እንዲህ አይነቱ አመለካከት በጣም አሳሳቢ እንደሆነና የኑሮ ዘያቸውን መልሶ ለመገንባት በመጣር ላይ ላሉት ማህበረሰቦች ጎጂ አንደምታ እንደሚኖረው ፎንቴን ጠቁመዋል። ቦኮ ሐራም ለ7 ዓመታት ያህል ሲያካሄድ በቆየው የአመጽ እንቅስቃሴ 20,000 የሚሆኑ ሰዎችን ሕይወት አጥፍቷል። ከ2 ሚሊዮን በላይ የሚሆኑትን ደግሞ ከመኖሪያቸው አፈናቅሏል። የቦኮ ሐራም ዓላማ በሰሜን ናይጄሪያ በምዕራባውያን ትምህርት ቤት ላይ ጦርነት ማካሄድን ያካተተ ጥብቅ እስላማዊ ሕግ መደንገግ ነው። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ቡድን ቦኮ ሐራም በ6 ዓመታት ውስጥ 611 አስተማሪዎችን ገድሏል ይላል። በትምህርት ቤቶች ላይ የሚካሄዱት ጥቃቶች ከ2000 በላይ የሚሆኑ ትምህርት ቤቶችን አውድመዋል ወይም እንዲዘጉ አድርገዋል። በሰሜን ምስራቅ ናይጄሪያ ወደ 2 ሚሊዮን የሚጠጉ ልጆች የትምህርት ዕድል እንደተነፈጋቸው ሂዩማን ራይትስ ዋች አስገንዝቧል።
አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የስልክ መልእክቶቻችሁን ቆየት ብለን እናቀርባለን። አሁን ወደ በኢሜይል ወደ ደረሱ ነው የምናልፈው።
ሰላም ጤና ይስጥልን ውድ የአሜሪካ ሬዲዮ የአሜሪካ ድምጽ ሬዲዮ አዘጋጆች በማለት በሰላምታ እንደረደራሉ በኢሜይል ከደረሱን አስተያየቶች አንዱ ጌታቸው ግርማ በየነ ባላለሁ ከኢትዮጵያ ኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን በቾ ወረዳ ቱሉ ቦሎ ከተማ ነው እምጽፍላችሁ ብለውናል።
በቅድሚያ ድምጽ አልባ ለሆነው የኢትዮጵያ ሕዝብ ድምጽ በመሆን ብሶቱን በደሉን መከራውን ጭንቁን እንዲሁም ተስፋውንና ደስታውን ለዓለምና ለራሱም ጭምር በማሰማታችሁ ምስጋና ይገባችኋል ካሉ በኋላ አገራችን ኢትዮጵያ መጠነ ሰፊና የተወሳሰበ ኢኮኖሚና ማህበራዊ እንዲሁም ፖለቲካ ሞራላዊ ቀውስ ውስጥ ትገኛለች ይከተላሉ አቶ ጌታቸው
ስልጣን ላይ ያለው አካል የብዙሃን መገናኛን ጨምሮ ሁሉን ነገር ጠቅልሎ በመያዝና ህዝቡ ድምጹን የሚያሰማበት አማራጭ በማሳጣት በጭፍን ፍላጎቱ በመነዳት እንደ በቀቀን ድምጹን ብቻ እየሰማ ህዝቡን ለከፍተኛ መከራና ምሬት ዳርጎታል ካሉ በኋላ የአሜሪካ ድምጽ በኢትዮጵያ ወቅታዊ ጉዳይ ምሁራንና ፖለቲከኞችን ያወያያል ችግርን ይጠይቃል የመፍትሄ ሐሳብም እንዲቀርብ ያደርጋል ብለዋል
ይህ በጣም ጥሩና የሚደገፍ ነው ነገር ግን ይህ እንዳለ ሆኖ የጉዳዩ ባለቤት ከሆነው ነዋሪ ማለትም በትምህርቱ ብዙ ያልገፋና በፖለቲካውም ቀጥታ ተሳታፊ ያልሆነውን ሲያሳትፍ ግን አይታይም ይላሉ የአሜሪካ ድምጽን ሲተቹ ሐሳብ በመዘርዘር ነዋሪው ህዝብ ምንም እንኳን እንደ ምሁራኑና ፖለቲከኞች ጥልቅ እውቀት ባይኖረውም ሀገሪቷ ተጨባጭ እየሆነ ያለውን የሚያውቅና በራሱ ላይ እየተፈጸመ ያለውን ከማንም በላይ መግለጽ የሚችል የመፍትሄ ሐሳብ ማመንጨት ስለሚችል አሳትፉት በሚል የግብዣ ጥያቄ በማቅረብ ነው አቶ ጌታቸው በኢሜይል አስተያየታቸውን የሚደመድሙት። ሌሎች በኢሜይል ደረሱንና በስልክም ደረሱን አስተያየቶቻችሁን ወደ ኋላ ላይ ሰዓቱን እንደፈቀደ እናሰማለን። ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። ታዲያ ቆንጅት አሁን ይሄ ሙዚቃ የሚመራን ምን ይመስልሻል?
ያ ወደ ረፍት ልንሰጣቸው ነው አድማጮቻችን።
በሙዚቃ ፋታ ሊወሰን ነው። የምሽቱ ምርጥ ዜማ ነው ተከታዩ። ትዝታ ነው ዜማው። በዛ ወርቅ አስፋውና ከተማ መኮንን ናቸው። ቆየት ያለውን ትዝታ እንስማላችሁ።
I'm gonna
በዛው ካሳውና አው ግሩም ዜማ ነው
የመረጥከው አላ
ቆንጅት ያመሰግናለሁ ጥሩ ዜማ እንደሆነ አድማጮችም ዘና እንዳሉ ተስፋ እናደርጋለን ታዲያ ወደ
ዘና እንዳሉ እንደተከዙ
እንትያቄ ያድርገን ወደ አድማጮችን ላከው እሺ የትኛው እንደሆነ አድማጮች አድርሱን ቆንጅት ወደ ተከታዩ እንለፍ
ሐኪሞን ይጠይቁ ሐኪሞን ይጠይቁ ለምሽቱ የተጋነነና ተጨባጭ ያልሆነ ይከታተሉኛል የሚል ስጋት የምሽቱ ሐኪሞን ይጠይቁ የባለሙያ ማብራሪያ የሚጠይቅበት ርዕስ ነው። አሉላ እንግዲህ ከዚህ ቀጥሎ ያለውን ደግሞ አንተ ታስተዋውቅ።
አመሰግናለሁ ቆንጂት። ዋናውን ገልጸሽዋል። የተጋነነ ተጨባጭ ያልሆነ ይከታተሉኛል የሚል ስጋት በርግጥ መሰረት ካለው ስጋት ጋር እንዴት ይለያል? ወደ ህመምነት የሚፈረጅበት ሁኔታ ምን ይመስላል? የሚሉትን ጥያቄዎችና በዚህ ደግሞ የተጋነነና ተጨባጭ ያልሆነ ይከታተሉኛል የሚለው ስጋት ውስጥ የሚፈረጁ የተለያዩ አይነቶች አሏቸው። ቤተሰቦችም እንዲህ ያለ ችግር ያለበትን ሰው እንዴት ሊረዱ ይችላሉ? በርግጥ ሐሰት ነው ወይስ ሰውየው ውስጡ የሚሰማው የሚያሳስበው ጉዳይ ተጨባጭነት አለው? ለኛ ባይኖረው እንኳን ነኝ ሁሉ ምን ለይበት ተከታታይ ዝግጅት ነው። እና ዶክተር መስፍን አራያን ቀደም ብለን በመግቢያችን ያስተዋወቅናቸው የስነ አምሮ ሐኪሙን ጋብዘናል እንወያያለን። ዶክተር መስፍን አመሰግናለሁ ለጊዜው። አንዳንድ ሰዎች አሉን በሚሏቸው እጅግ የተለዩ ሁኔታዎች ወይንም ነን በሚሉት እጅግ የተለየ ሊባል የሚችል ማንነት ወይም እውቅና ሳቢያ ሌሎች አንዳንዴም ታላላቅ መንግስታትና ተቋማት ጭምር ታዋቂ የስለላ ድርጅቶችን የሚጨምራሉ ይከታተሉኛል እያሳደዱኝ ነው የሚሉ ስጋቶችን ያሰማሉ። የተናጥል ሳቢዎቹን ከመመልከታችን አስቀድሞ ተጨባጭ ስጋቶችን እጅግ ከተጋነኑትና ምክንያታዊ ናቸው ከሚባሉት ጥያቄዎች ውስጥ የሚገቡትን የስጋት አይነቶች እንዴት መለየት ይቻላል?
ሰዎች መልካም ነገር ይፈራሉ፣ ትልልቅ ግኝቶችን ያገኛሉ፣ ለትልልቅ ግኝቶቻቸው ደግሞ ጥበቃ ያደርጋሉ። ጥበቃ የሚያደርግ ማዕከል አለ፣ እዛም ይታወቃሉ። እና ታዋቂ ሰዎች ሁልጊዜ መቼም መጠነኛ የሆነ ስጋት አይኖራቸውም ማለት አይቻልም። አንዳንድ ጊዜ ታዲያ ሰዎች ከዚህ የበለጠ ያስቡና ከዚህ የበለጠ ያገኙ ይመስላቸውና ከዚህ የበለጠ ጥልቅ የሆነ እሳቤ ውስጥ ይገቡና ጭንቀታቸው ወይም ስጋታቸው ደግሞ ከሌላው ግኝት ካገኘው በዚያው ልክ እውቅና ካገኘው የበለጠ ደግሞ ስጋት ውስጥ ይገባሉ። እንግዲህ ይህ ምን ማለት ነው? ወደ ሕክምናው ገለጻ ከመግባቴ በፊት ብዬ ነው እንዳልኩት፣ ሰው ይደክማል፣ የድካሙን ያገኛል። ሰው ይደክማል፣ የድካሙን አያገኝም። እና ሳይደክምም ደግሞ ወይም ደክሞም ደግሞ ከመጠን በላይ ያገኘና የደረሰ የሚመስልበት እሳቤ ውስጥ የሚገባበትም ሁኔታ ይኖራል። እና አሁን እነኝን ሁለት ጥያቄዎች ሳይ ከፍተኛ እውቅና እንዳገኙና እውቅናቸውም አልፎ ተርፎ ለችግር እንደዳረጋቸው ወይም ሀብታቸው ለችግር እንደዳረጋቸው እየነገሩ ነው ያሉት። እና እንግዲህ ከፍተኛ እውቅና ያላቸው ሰዎች ለእውቅናቸው የሚችላቸው ድጋፎች ይኖራሉ እና ከበሬታም ይኖራል። አሁን አንደኛው የተናገሩት ትልቅ ግኝት አላቸው፣ ነገር ግን በዛ ግኝታቸው ምክንያት እየተከታተሏቸው እንደሆኑ ነው። ያገኙት ነገር ምንድን ነው የሚለው ነገር አንዱ ነው። ማንን የሚጎዳ ማንን የሚጠቅም የሚለው ሌላው ነው። ከዚያ በላይና ከዚያ በተጋነን ሁኔታ ግን የሚያጋጥሙ ነገሮች አሉ። በተለይ በአእምሮ ሕክምና ወይም ሙያ በስነ ልቦና ሙያ ውስጥ ላለን ሰዎች በየጊዜው የሚያጋጥሙ እውነቶች አሉ። ከዚሁም ውስጥ አንዱ እንግዲህ ስለ ራስ ያለው እሳቤ ከመጠን በላይ ካሰብነው በላይ መጋነን እና ያ መጋነኑ ደግሞ ሁሉም ሰዎች አካባቢ ያለው ሁሉ ትኩረት ሰጥቶት እኛን ከፍተኛ ጫና ውስጥ ያስገባናል ብለን የምንጨናነቅበት ሁኔታ ውስጥ እንገባለን።
ዶክተር መስፍን፣ እነኚህ ስጋቶች መቼ ነው እንደ ችግር የተዛባ አስተሳሰብ ውጤት ተደርገው የሚወሰዱት እና የሌሎችን እገዛ የሚሹት?
ይሄ ራሱን የቻለ እገዛ የሚያስፈልገው አይነት ነው። አንደኛ ስለኛ ያለው ሁኔታ ከመጠን በላይ ተጋኗል። እኛን ከሌሎች በአካባቢያችን ካሉ ሁሉ በላይ አድርገን እያየን ነው። እንደምናውቀው ደግሞ ሳይንሱም መፈለግ ነው። በማንኛውም እውቀት ላይ የገነኑ ሰዎች ስናይ ከዚያው ከአካባቢያቸው ርቀው አይደለም፣ እዚያው አብረው እየኖሩ አብረው እየበሉ ከዚያው ከህብረተሰቡ እየተማሩ ነው እያደጉ ነው ወደ ላይ የሚሄዱት። ነገር ግን አንዳንድ የሳቢው ወደ ተጋነነ ቦታ በሚወስድበት ጊዜ ግን እነኝህን ሁሉ አልፈን ለብቻችን ወደምንሳፈፉበት ደረጃ እንደርስና ከዚያ ውስጥ እንግዲህ አካባቢያችን ሁሉ መጠርጠር እንጀምራለን። አካባቢው ሁሉ ይመለከተናል፣ አካባቢው ሁሉ ሊጎዳን የሚጥር ይመስለናል። እና ያንን ደግሞ ማረጋገጫ ነገር እናያለን። ለምሳሌ በእንደዚህ አይነት ጥርጣሬ በምንሄድበት ጊዜ ሰው ሁሉ እየተገላመጠ የሚያይን ይመስለናል። ሬዲዮ በሚከፈትበት ጊዜ፣ ቴሌቪዥን በሚከፈትበት ጊዜ ሁሉም በአጠቃላይ ብቻ በእኛ ላይ ትኩረት ሰጥቶ የሚያወራ የሚያሳይ የሚገልጽ ይመስለናል። እና ዩኒፎርም የለበሰም ሆነ ወይም ደግሞ መለዩ የለበሰም ሆነ ያደረገም ሆነ ያላደረገው ሁሉ ትኩረቱን ወደ እኛ የሚያደርግ በሚመስለን ጊዜ እንግዲህ ራሳችን ወደ መከላከል እንሄዳለን። ራሳችን መከላከል ማለት እንግዲህ ወይ በር ዘግቶ መቀመጥ ነው፣ አለበለዚያ ደግሞ ሊጎዱን ይችላሉ የምንላቸውን አካላት በህግም ሆነ በህጋዊ ባልሆነም መንገድ ወደ መፋረዱ እንሄዳለን። እንግዲህ ይሄ በአጠቃላይ የአመለካከት የእሳቤ መዛባት ይባላል። እንዲህ አይነቱ የተለመደ ነው። በተለይ ቅድም እንዳልኩት ለየት ባለ ሁኔታ ችግሮች የሚደርሱበት ጊዜ ይለመዳሉ። ሰውዬ ምናልባትም ተመራማሪ ሊሆን ይችላሉ። ታዲያ ተመራማሪም ከሆኑ ጥሩ ነገር አግኝቻለሁም ካሉ መልካሙ ነገር ለእሳቸው የሚመስለኝ ማድረግም ያለባቸው በጣም ከሚወዷቸው ከቅርቦቻቸው ሰዎች ጋር ያንን መወያየት ነው። የሚያምኗቸው ሰዎች አንድ ሁለት ወይም ሶስት ወይም ከዛ በላይ ላይጠፉ ይችላሉ እና ከእነሱ ጋር ተወያይቶ ይሄ ነገር በትክክል እያሰቡት ያለው እየተመራመሩበት ያለው ጭንቀት በጣም ተጋኖ ያመጣባቸው ውጥረት ነው ወይንስ የሚለውን ነገር መፍትሄ ሊያገኙ የሚችሉት ከራሳቸው ቅርቦቻቸው ሰዎች ጋር ከተወያዩ በኋላ እንዲህ አይነት ሙያ ካለው ጋር ሰው ጋራ በደንብ ተወያይቶ ወደ መፍትሄው ሲመጡ ነው። ልክ ለምሳሌ ብዙ ሀብት አለኝ፣ ብዙ ሀብቴን ሊዘርፉ ወይም እኔን ችግር ላይ ሊጥሉ ሰዎች ይከታተሉኛል የሚሉት ላይ እውነትነት የለውም ማለት ባይቻልም፣ ነገር ግን ለከፍተኛ ጭንቀት ስለዳረጋቸው እንዲሁ እሳቸውም የተወሰኑ ሰዎች ካሏቸው በተለይ ደግሞ እዚህ ከፍተኛ የሆኑ ባለሙያዎች ዘንድ ሄደው ይህንን ምክር ምክንያቱም ሁልጊዜ ባለሙያ የተገልጋዩን ወይም የምክር ጥያቄውን ምስጢር የሚጠብቅ ነው። በከፍተኛ ሁኔታ በቃ አሁን አንተ እንዳደረግከው ስም ሳትገልጽ ከሌ ሳትል እንደ ዝም ብሎ ብቻ ጠቅለል ብለህ እንዳቀረብከው ሁሉ ከዛ ባለፈ ደግሞ ባለሙያ በከፍተኛ ሁኔታ ምስጢሩን ይጠብቅና አስፈላጊውን የሆነ ይሆናል በሚል ጭንቀታቸውን በሚቀንስ ሁኔታ የሚገባውን ምክርና የሚገባውን ያካሄድ መስመር በማሳየት ይረዳቸዋል። እንግዲህ ይሄ ነው እንግዲህ እና እንግዲህ እንዲህ አይነቱን አሁን እየዞርኩ ያለሁት ምንድን ነው፣ ቅድም እንዳልኩት ወደ ሕክምና ጃርጎን አልመጣሁም እና ይሄ በሽታ ነው አይደለም ወደሚለው አልመጣሁም። ምክንያቱም አንድ ባለሙያ ሁልጊዜ ይሄ ህመም ነው በሽታ ነው የሚለው ተገልጋዩን በትክክል ቀርቦ ከተረዳው በኋላ ነው። እውነትነቱን ካረጋገጠ
መርምሮ ካደረሰበት በኋላ ነው
ከደረሰበት በኋላ ነው። እንደዚህ ብቻ በታሪክ ሰምተን አንድም ሰው መፈረጅ አንችልም። እንዲህ አይነቱ ሰው በትክክል እየተሰቃየ ነው። እንዲህ አይነቱ ሰው እየዋሻ አይደለም፣ እውነቱን እየተናገረ ነው። እና በሱ ሁኔታ ስናየው እኔ ባገኘሁት ምክንያት ሰዎች ይከታተሉኛል፣ ሊጎዱኝ ይፈልጋሉ፣ ሊያጠቁኝ ይፈልጋሉ ይችላሉ የሚለው ነገር ትክክለኛ ነው በሰውየው
አስተሳሰብ
ስናየው።
ዶክተር መስፍን እነኚህን በአእምሮ የጤና ሁከትነት የሚፈረጁ እሳቤዎች አይነትና ምንነት ያስረዱን። በተለይ በአእምሮ ሕክምናው ተለይተው የሚታወቁትን የተጋነኑ ወይም መሰረት የለሽ ይከታተሉኛል ስጋት አይነቶች ብንመለከት። አድማጮች ለዛሬ ሰዓቱ እዚህ ላይ ያብቃ እንጂ ውይይቱ አልተቋጨም። በሚቀጥለው ሳምንት እንመለሳለን። ዶክተር መስፍን አርአያን ለሙያዊ ትንታኔያቸው ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። Thank you. አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ቀድም ብለን ወዳስተዋወቅነው አንድ ዘገባ ነው የምንሻገረው።
ሁለት ኤርትራውያን ጋዜጠኞች ላለፉት 9 ዓመታት በኢትዮጵያ ተይዘው እንደሚገኙና እስካሁንም ክስ እንዳልተመሰረተባቸው የዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን የአፍሪካ ምክትል ዲሬክተር ሌስሊ ሌፍኮ አስታውቀዋል። ዝርዝሩን ሰሎሞን አባተ ያቀርባል።
በ1999 ዓ ም ጥር ውስጥ በኢትዮጵያ የዘመን አቆጣጠር ነው ሁለት ጋዜጠኞች ተስፋ ልደት ኪዳኔና ሳልህ ኦስማን ጋማ ከሌሎች ቁጥራቸው የበዛ የብዙ ሀገሮች ዜጎች ጋር ከኬንያ ተይዘው ከሀገር እንዲወጡ መደረጉንና ወደ ሞቃዲሾ መላካቸውን እንደሚያውቁ የሂውማን ራይትስ ዋቿ ሌስሊ ሌፍኮ ከትግርኛ ክፍላችን ባልደረባ ከተወልደ ወልደ ገብርኤል ጋር ባደረጉት ቃለ ምልልስ ገልጸዋል። ወደ ሶማሊያ ከተላኩት ሰዎች መካከል ኢትዮጵያውያንና ሶማሊያውያንም እንደሚገኙበት ሚስ ሌፍኮ አመልክተዋል። ከተያዙት መካከል ሁለቱ ኤርትራውያን ጋዜጠኞች ወደ ኢትዮጵያ መወሰዳቸውን ሌፍኮ ጠቁመዋል።
We know that the two Eritreans, Tesfaldet and Salah Idris Gama, were in Ethiopia because in early 2007 they were presented.
ሁለቱ ኤርትራውያን ተስፋልደትና ሳልህ ኢድሪስ ጋማ ኢትዮጵያ ውስጥ እንዳሉ እናውቃለን። ምክንያቱም በ1999 ዓመተ ምህረት አጋማሽ ሁለቱን ከኬንያ እንዲባረሩ ከተደረጉት 41 ሰዎች መካከል በኢትዮጵያ ቴሌቪዥን አቅርበዋቸው ነበረ። ስለዚህ መጨረሻ ላይ የታዩት በኢትዮጵያ መንግስት ቁጥጥር ስር ሆነው እንደነበረ እናውቃለን።
ከ1999 ዓመተ ምህረት ከሚያዚያ በኋላ አይቻቸዋለሁ ወይም አግኝቻቸዋለሁ የሚል ማንንም እንደማያውቁ ሌፍኮ አመልክተዋል። ይሁን እንጂ በ2004 ዓመተ ምህረት አሁንም በኢትዮጵያ የዘመን አቆጣጠር ነው የያኔው ጠቅላይ ሚኒስትር መለስ ዜናዊ ስለ እነዚህ ጋዜጠኞች መናገራቸውን እንደሚያስታውሱ ገልጸዋል።
They were referenced in 2011 by the late Prime Minister Meles Zenawi. He actually mentioned the two individuals, the Eritrean journalist
በ2004 ዓመተ ምህረት ባለፉት ጠቅላይ ሚኒስትር መለስ ዜናዊ ተጠቅሰው ነበር። ለነገሩ ሁለቱን ኤርትራውያን ጋዜጠኞች ሳልህንና ተስፋ ልደትን አንስተው ምርመራ ላይ መሆናቸውን ተናግረው ነበረ። ያ ስለ እነሱ አንዳች ነገር የተሰማበት የመጨረሻው አጋጣሚ ነበር።
As far as I know, they have never been charged and they remain in detention in Ethiopia.
እስከማውቀው ክስ ተመስርቶባቸው አያውቅም ያሉትም ኢትዮጵያ ውስጥ ነው።
የያኔው ጠቅላይ ሚኒስትር መለስ ዜናዊ አንድ ወደ ኢትዮጵያ ተጉዞ ለነበረ በውጭ የሚኖሩ ኤርትራውያን ጋዜጠኞች ቡድን አባል ጋዜጠኞች ቡድን አዲስ አበባ ላይ በመስከረም 2004 ዓመተ ምህረት በኢትዮጵያ ቁጣጥር ማብራሪያ ሲሰጡ ስለ ሁለቱ ጋዜጠኞች ተጠይቀው እንዲህ ብለው ነበር።
ቆሙስ ለዘወነ ድማ ዋላቱም ጋዜጠኛታ ዘውን በድህሪት ጋዜጠኝነት ሰሑ ወኻሊ ስራሕ ኣሎ ዶ ዝብል ጥርጣሬታት ጸኒሕ እዩ ካብቲ ወጊሶም እዮም ተኣሲሮም።
ጋዜጠኞችም ቢሆኑ ከጋዜጠኝነት ጀርባ የሚሰሩት ሌላ ነገር ይኖራል የሚል ጥርጣሬ ነበረን። ከዚያ በመነሳት ነው የታሰሩት። በአሁኑ ወቅት ምን ሁኔታ ላይ እንዳለው አላውቅም። አንድ ቃል ልገባላችሁ የምችለው ነገር እስካሁን እስር ላይ ከሆነ ያሉት ልዩና ከባድ የስለላ አድራጎት ላይ ተሰማርተው መገኘታቸውን የሚያረጋግጥ ማስረጃ ካላገኘን እንደምንለቃቸው ነው።
ጠቅላይ ሚኒስትሩ ስለ ሌሎቹም እስረኞች ተናግረው ነበር።
ካብቶ አንቲ ሱማን ዝንቀሳቀሱን ዝነጥፉን ብዙሓት ኤርትራውያን ነይሮም። መብዛሕትኦም እቶም ወታደራት ናይ ስለላ ሓለፍቲ ኢልና
በዛን ወቅት ሶማሊያ ውስጥ የሚንቀሳቀሱ ብዙ ኤርትራውያን ነበሩ። ከእነዚህ አብዛኞቹ የስለላ ኃላፊዎች ናቸው ብለን የምንጠረጥራቸው ናቸው። ከነዚህ አብዛኞቹንም አላገኘናቸውም። አንድ ሁለት ኬንያ ውስጥ ተይዘው ነበር። ኬንያውያኑ ለቀቋቸው። ከዚህ ጋር ተያይዞ ደግሞ ሶማሊያ ውስጥ የተቃዋሚ ቡድኖች መሪዎች ነበሩ። ለምሳሌ የኦብነግ ማዕከላዊ ኮሚቴ አባል የሆነ ሶማሊያ ውስጥ የያዝነው አንድ ግለሰብ አለ። ኢትዮጵያዊ ስለሆኑ በኢትዮጵያ ፍርድ ቤት ቀርቦ ተፈርዶበታል። ሌሎች የያዝናቸው የኦነግ መሪዎች የነበሩም የያዝናቸው አሉ። እነዚህ የጠቀሷቸው ከሌሎቹ ጋር ስለሆነው ከአልሸባብ ጋር ተባብረው ይንቀሳቀሱ ነበር ያልናቸው ሰዎች ናቸው አንድ ላይ የተያዙት።
የኤርትራውያኑ ጋዜጠኞች የተስፋ ልደት ኪዳኔና የሳልህ ኦስማን ጋማ ስሞች ሁማን ራይትስ ዋች የሚሆን ድንበር የለሽ ሪፖርተሮች የሚባለው ቡድን ወይም ሌሎች የፕሬስ ነጻነት ተሟጋጆች በሚያወጧቸው ዓመታዊ ሪፖርቶች ላይ ለምን እንደማይታዩ ተወልደ ሌፍኮን ጠይቋቸው ነበር።
I don't know why, except that perhaps simply because there has been so little information about them for such a long time.
ለምን እንደሆነ አላውቅም። ምናልባት እንዲህ ለተራዘመ ጊዜ ስለነሱ መረጃ ባለመኖሩ ሊሆን ይችላል። ሆን ተብሎ የተደረገ ግን አይመስለኝም። ይሁንና ለዓለምም ይሁን ለኢትዮጵያ መንግስት የነዚህን ሁለት ሰዎችና የሌሎቹንም ሁኔታ ማውጣት ኃላፊነቱ መሆኑን ማስታወስ የሚያስፈልግ ይመስለኛል። ያኔ በ1999 ዓመተ ምህረት ወደ ኢትዮጵያ ከተወሰዱት መካከለ የጠፉት እነዚህ ሁለቱ ብቻም አይደሉም። ደብዛቸው የጠፋ የሶማሊያ ዜጎችን ጨምሮ ሌሎችም እንዲሁ ያሉበት ሁኔታ የማይታወቅ አሉ።
ሰዎቹን የኬንያ መንግስት ወደ ሞቃዲሾ ያባረረበትን ምክንያት ሌፍኮ ሲናገሩ ወቅቱ የኢትዮጵያ ጦር ሞቃዲሾ ገብቶ የእስላማዊ ፍርድ ቤቶች ህብረት አባላትን ባባረረ ጊዜ ብዙዎቹ ወደ ኬንያ ገብተው እንደነበረና ብዙዎቹም የእስላማዊ ፍርድ ቤቶቹ ህብረት አባላት እንደነበሩ የኢትዮጵያን ወታደሮች በብዙ ምክንያቶች በመፍራትም የሸሹ ሲቪሎች እንደነበሩባቸው አስታውሰዋል። የኬንያ መንግስትም ቁጥራቸው እጅግ የበዛ ሰዎችን አስሮ ማባረሩን በወቅቱ የኬንያ መንግስት ባለስልጣናት ከሶማሊያና ከኢትዮጵያ ባለስልጣናት ጋር ግለሰቦቹን ምን ማድረግ እንዳለባቸው አንዳች ስምምነት ውስጥ ገብተው እንደነበር ጠቁመዋል። ወዲያውም ከኬንያ ተባረው ከነበሩ መካከል አውሮፓውያንን ከፋርስ ባህረ ሰላጤ አገሮች የሄዱ ተጓዦችን ጨምሮ ብዙዎች መለቀቃቸውን ሌፍኮ ተናግረዋል። አሁን ያሉበት ሁኔታ አይታወቁም ስለሚባሉት ሁለቱ ኤርትራውያን ጋዜጠኞችና ሌሎችም እስረኞች ሌፍኮ ሲናገሩ በኢትዮጵያ መንግስት ላይ ጫና ማሳደር እንደሚያስፈልግ መክረዋል።
I think there definitely needs to be more pressure on the Ethiopian government to account for, to produce these individuals and to charge.
የኢትዮጵያ መንግስት እነዚህን ሰዎች እንዲያቀርብ ወይም ክስ እንዲመሰርት ወይም እንዲለቃቸው ብዙ ግፊት ሊደረግበት ይገባል። ከተያዙ እኮ 9 ዓመት መሆኑ ነው።
ስለነዚሁ ሰዎች በ2008 ዓመተ ምህረት ተጠይቀው የነበሩት የመንግስቱ ከፍተኛ ባለስልጣን በረከት ስምዖን ለቪኦኤ በሰጡት ቃል ለዜጎቹ የሚጨነቅ ከሆነ ወደ አደገኛ ቦታ ለምን እንደላካቸው መጠየቅ ያለበት የኤርትራ መንግስት ነው ብለው ነበር።
አድማጮች በርከት ያሉ ዝግጅቶች ነበሩን። ቆንጆ የቀሩን ሰዓታችን እንግዲህ በቃ ይመስላል።
ሰዓት አልበቃም እያለ ነው።
ለርዕሰ አንቀጹም ሆነ ለሳምንታዊው ንግድና ምጣኔ ሀብት
ልክ ነው። ሙዚቃ እንጋብዛቸውና እንሰነባበት ያለ ይመስላል። ንጉሱ
ይመስላል ንጉሱ የመረጠልን ዜማ እናጫውትና የትዕግስትን ይመስለኛል እያጫወተልን ያለው ቆንጅት።
እኛም በዚሁ እንሰናበታችኋለን። ከትግርኛ ቋንቋ ዝግጅት ክፍል ጋር አብራችሁ ቆዩ። ነገ በተለመደው ሰዓት እንገናኛለን። ያስተናገድናችሁ ቆንጅት ታዬና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከቴክኒክ መሐንዲሱ ጆጌል ጋር ነበር። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ። I'm sorry.
ndet kezia ta khagre ayni lamayet andal tamanya yani mena sebahna naragi ya jamal kane akhun mentage